አችን እንደምን ዋላችሁ? ይህ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ የሚዘጋጅ ፕሮግራም ነው። አድማጮቻችን እንደምን ዋላችሁ? ይህ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ የሚዘጋጅ የሬዲዮ ፕሮግራም ነው። በቲኬ አካውንቲንግ የሚዘጋጀው የቲኬ ሾው ዘወትር ቅዳሜ ከአንድ እስከ ሁለት በኢስተርን ስታንዳርድ ታይም አትላንታ ታይም የሚቀርብ ሲሆን ዓላማው በታክስ ጉዳይና ሌሎችም ነገሮች ህዝባችን የሚያስፈልጉትን ኢንፎርሜሽን ለመስጠት ነው። ባለፈው ሳምንት እንደነገርኳችሁ በዛሬ አንደኛ የታክስ ዝግጅት ባይረስ ምን ያህል ሄዷል? መቼ ነው ኤሌክትሮኒክ የሚጀመረው? ፕሮግራሞቹ በሙሉ ተጨርሰዋል? ተጨርሰዋል ወይስ አልተጨረሰም? ምን ለማዘጋጀት እንችላለን? እነግራችኋለሁ። ከዚያም በመቀጠል በየስቴቶቹ የስቴቶቹም የራሱ የሆነ የታክስ ህግ ስላለው የትልቆቹ ስቴቶች መቼ ለማዘጋጀት እንደምትችሉ ታክሳችሁ መቼ ሊሰራ እንደሚችል እነግራችኋለሁ። እንዲሁም ደግሞ በሁለት በኩል ልከፍላችሁ ነኝ። አንዳንድ ስቴቶች ጭራሽንም ኢንካም ታክስ የሚባል የለም፣ አያስከፍሉም፣ ፌዴራል ብቻ ናቸው። እነዚህ የማያስከፍሉ ስቴቶች እነማን ናቸው በሚል ደግሞ እገልጽላችኋለሁ። እንግዲህ ፕሮግራማችንን ተከታተሉት። ከመጀመሪያ በፊት እንግዲህ አንድ ዘፈን ላዘፈንና ተመልሼ እመጣለሁ። ጥያቄና አስተያየት ቢኖራችሁ ፕሮባብሊ ስክሪናችሁ ላይ እየታየ ነው። ዛሬ ኦዲዮ ነው ያደረግነው፣ ግን የኔ ፎቶግራፍ እዚህ አለ። 404-919-1472 እንደገና ደግሞ አለሁ 404-919-1472 ብደውልን አስተያየታችሁን እንቀበላለን፣ ጥያቄያችሁ እንቀበላለን። ጥያቄው የፈለጋችሁ ልጠይቁ ትችላላችሁ። በዛሬ የምናገረው አርዕስት ሳይሆን ሌላም ታክስ ጉዳይ የታክስ ነክ ከሆነ ለመጠየቅ ትችላላችሁ። እስቲ ለጊዜው በዚች ሙዚቃ
Thank you.
እሺ ሲሳይ ገሰሰ የሚጫወታት ቀበጣጣ ወጣት ነበረች የቆየ ዘፈናት ወቻችን እስክስታ ብዙ ወርደናታል እሺ በዩናይትድ ስቴትስ ውስጥ ብዙዎቹ ያስከፍላሉ ሰባቱ ግን ኢንካም ታክስ የሚባል የላቸው ኢንካም ታክስ የሌላቸው ለምንድን ነው በጣም ሀብታም ስለሆኑ ነው አንዳንዱ በኦይል ነው ገበያቸው አንዳንዱ በቱሪዝም ነው ገበያቸው አንዳንዱም በሌላ ነው ማለት ነው ስለዚህ ሰባቱ ኢንካም ታክስ የማናዘጋጀው የሌላቸው አንደኛ አላስካ ናት በጣም ሀብታም ሀገር ናት ፍሎሪዳ ኔቫዳ ሳውዝ ዳኮታ በጣም ሀብታም ናት ትንሽ ስቴት ናት ግን ኢትዮጵያኖችም አሉ እዚያ ብርድ አለ ሳውዝ ዳኮታ በጣም በረሮ ይበዛበታል አንዳንዴ ክረምት ሰዎች ከመቱ ሬሳቸው በጋዝ ኪደርስ ድረስ ሬፍሪጅሬትድ ይሆናል አንድ 5 ወር 6 ወር ወርሃውስ ላይ ይቀመጣሉ ማለት ነው ምክንያቱም መሬቱ ሊቆፈር ስለማይችል ነው ቴክሳስ ዋሽንግተን ዋሽንግተን ዲሲ አይደለም ሲያትል ነው እንዲሁም ዋዮሚንግ እነዚህ ሰባቱ ኢንካም ታክስ የላቸውም ሌሎች ሁለት ነበሩ አንዷ ቴኔሴ ናት ኒው ሃምሻየር ናት ቴኔሴ ግን ትንሽ በኢንካም ታክስ አይሆን ሌላ ታክስ ማስከፈል ጀምራለች ግን በመሰረቱ ኢንካም ታክስ እንደሌላቸው ነው ስለዚህ ሌሎቹ ግን 41 ስቴቶች የራሳቸው የሆነ ታክስ አላቸው ታክሱ ይለያያል አንዳንዱ በጣም ኮምፕሊኬትድ ነው አንዳንዱ ደግሞ ቀለል ያለ ነው እንግዲህ በመጀመሪያ የፌደራሉ ለሰኞ ጃንዋሪ 23 ኤሌክትሮኒክ ይጀምራል ሁሉም ጋር ማለት ነው ሁሉም ስቴቶች ማለት ነው ስለዚህ ኤሌክትሮኒኩ በ 23 ጃንዋሪ የሚመጣው ሰኞ ይጀምራል ማለት ነው እንግዲህ ባለፈው ጊዜ እንደነገርኳችሁ በኤሌክትሮኒክ ፋይል የሚደረጉ ነገሮች በተለይ ልጆች ካሉን የልጆቹ ዳክመንት ያስፈልጋል ዳክመንቱ በጣም እንደ ሰርቲፊኬት መሆን ያለበትም ትምህርት ቤት ይሄዱበት ካላችሁ ወይም ደግሞ ዴይኬር ይሄዱበት ካላችሁ ወይም ደግሞ ዶክተር ያዩበት ካላችሁ ማስረጃ እንዲሆን ለአካውንታንታችሁ ይዛችሁ መምጣት ይኖርባችኋል ምንድነው ይሄ የሚያሳየው ልጁ ከስድስት ወር በላይ እዚያ ቤት መቀመጡን አድራሻ ለማየት ነው አይአርኤስ በጣም እንትን እያደረገ ነው ሊቆጣጠር ነው እንደዚህ ማለት ከተጀመረ አሁን ሶስተኛ አመቱ አልፎታል ግን በመጀመሪያ አመት ስለነበረ ብዙ ክትትል አላረገም አሁን ግን ብዙ ክትትል ለማድረግ እየሞከረ ነው ሌላው ደግሞ ባለፈው 3 ሳምንት ገደማ እንደነከርኳችሁ በኤሌክትሮኒክ ፋይሊንግ የሚደረግ በተለይ ኤርድ ኢንካም ክሬዲት ላላቸው ሰዎች ለአንዳንዱ ለሁሉም አይደለም ለአንዳንዱ እስከ ፌብሩዋሪ 15 ድረስ እናዘገያለን እያለ ነው ለሁሉም ሰው አይደለም ስለዚህ ሁልጊዜ ወደ ታክስ አካውንታንታችሁ ሄዳችሁ ከተነጋገራችሁ በኋላ ነው መቼ ልታገኙት የምትችሉ የሚነግራችሁ በቲኬ አካውንቲንግ ኤን ታክስ ሰርቪስስ ወዲያው እንደመጣችሁ ሁኔታችሁን ሆነ አይተን እነግራችኋለን እንዲሁም ደግሞ ዘንድሮ ባለፈው ጊዜም እንደነገርኳችሁ በዴቢት ካርድ አድርገን ልንሰጣችሁ እንችላለን ዴቢት ካርዱ የእናንተ ነው ምንነካው ነገር የለንም ተዘጋጅቶ የመጣ ነው ሰጣችኋለን ሪፋንዱ ሲመጣ ባንኩ እንትናችሁ ላይ አካውንታችሁ ላይ ያደርጋል እስኪያልቅ ድረስ ልትጠቀሙበት ትችላላችሁ ከፈለጋችሁ በየቀኑ ለማውጣት ትችላላችሁ ቻርጅም ለማድረግ ትችላላችሁ ከጠፋባችሁ ጋራንቲ ነው ጋራንቲ ዩ ባንኩ ጋራንቲ ይሰጣችኋል ስለዚህ የሚያስፈራ ነገር የለውም ሌላ ኦፕሽን አድርገናል ማለት ነው ሌላው በዘንድሮ በምናደርገው በቲኬ አካውንቲንግ ኤን ታክስ ሰርቪስ በምናደርገው የኤሌክትሮኒክ ፋይሊንግ የምታገኙት ቼክ ዋልማርት ሄዳችሁ ለማመንዘር ትችላላችሁ ስለዚህ በጣም ብዙ እድል ያላችሁ ዋልማርት ደግሞ 24 ሰዓት ክፍት ነው ስለዚህ እድል አላችሁ ማለት ነው ሌላው ባንክ ለመሄድ ከፈለጋችሁ ደግሞ ከዌልስ ፋርጎ ጋር በመተባበር ማለት እኔ ሶፍትዌር ካምፓኒው ማለት ነው በመተባበር ዌልስ ፋርጎ በስሞል አማውንት ፊ ይመነዝርላችኋል ሌላው ደግሞ ዋልማርትም ያረጋል ማለት ነው ከፈለጋችሁ ደግሞ በዴቢት ካርድ እንሰጣችሁ እንችላለን ዴቢት ካርዱ እንደ ፍላጎታችሁ ልታውሉ ትችላላችሁ ማለት ነው ስለዚህ በዘንድሮው የታክስ ሪተርን ለሚቀጥለው ሰኞ በ23 ኔሽን ዋይድ ማዘጋጀት ይጀምራል ማለት ነው ሌሎች ስቴቶች እንዴት ናቸው ሌሎች ስቴቶች አዎ አንዳንዱ ተዘጋጅቷል አንዳንዱ አልተዘጋጀም አሁንም ቢሆን የአይአርኤሱ ሙሉ በሙሉ ገና አልተዘጋጀም ለምሳሌ ዲፕሪሲሽን ያላችሁ ሰዎች ወይም ደግሞ አንሪኢምበርስድ ቢዝነስ ኤክስፐንስ ከኪሳችሁ አውጥታችሁ ከኩባንያችሁ ገንዘብ ያልተሰጣችሁ ወጪ ካለ እሱም በ2106 የሚባል ነው የምናደርገው ቢዝነስ አንሪኢምበርስድ ቢዝነስ ኤክስፐንስ ይባላል። እሱ ለምሳሌ እስከ 26 ሊቆይ ነው ማለት እስከ ሐሙስ ድረስ ይቆያል ማለት ነው። የሚበዙት ግን ተዘጋጅቷል። ስለዚህ እንደመጣችሁ እንነግራችኋለን ማለት ነው። ሌላው በስቴቶች በኩል እኒና መጀመሪያ ሲ ቲንክ ካሊፎርኒያ ሊሄድ መሰለኝ። አዎ የካሊፎርኒያ እንደ ሌሎቹ የቆዩ ስቴቶች a little bit complicated ነው። ብዙ ነው ፎርሙ ያላቸው፣ ብዙ ዝግጅት ያስፈልጋል። የካሊፎርኒያው መሰረታዊ የሆነ ታክሲ ለማዘጋጀት በ27 ነው የሚሆነው። 27 እንግዲህ የሚመጣው አርብ መሆኑ ነው። ስለዚህ በካሊፎርኒያ በኩል ዌስት ኤንድ ያላችሁ አንዳንዶቻችሁ እስከ 27 ድረስ መጠበቅ ይኖርባችኋል። በ27 ሁሉንም ፎርሞች አይጨርሱም። ብዙዎቹ ግን በህዝባችን ማለት ብዙ ኮምፕሊኬትድ የሆነ ታክስ ሪተርን ስለሌለን ለብዙዎቻችን በ27ቱ የካሊፎርኒያው ይደርስልናል ማለት ነው። ሌላው ኮሎራዶ ነው። ኮሎራዶም በጣም ኮምፕሊኬትድ አይደለም፣ ግን ብዙ ክሬዲቶች ያሉት ሀገር ነው። የኮሎራዶም ራሱ በ23 ሰኞ የስቴቱ ማለት ነው ይደርስልናል ማለት ነው። ሌላው እንግዲህ ዋሽንግተን ዲሲም በጣም ኮምፕሊኬትድ አይደለም ታክሱ ከሌሎቹ የተሻለ ነው። የዋሽንግተን ዲሲም እንደ ሌላው በ23 ይዘጋጃል ማለት ነው። ሚኒንግ ሰኞ ይደርስላችኋል ማለት ነው። ሌላው ጆርጂያ ነው። ጆርጂያ ቆይተናል። በእሱም ኤቭሪቲንግ ኤሌክትሮኒኩ ምናምኑ በሙሉ ሬዲ ነው፣ እናዘጋጅላለን። የጆርጂያ ኢንካም ታክስ በጣም ብዙ ኮምፕሊኬትድ አይደለም፣ ቀለል ያለ ነው ከሌሎቹ ስቴቶች። ስለዚህ የማዘጋጀት ችግር አይኖረንም። በጣም የሚያስቸግረው የስቴት ታክስ ግን የማሳቹሴትስ ነው። አንደኛ የቆየች ሀገር በመሆኗ የመጀመሪያዋ ከተማ በመሆኗ እና ብዙ ክሬዲቶች አሉት፣ ብዙ ኮምፕሊኬትድ ነው ታክሱ። መቼም ማሳቹሴትስ ስታስታውሱ የመጀመሪያው መሬት የረገጡባት ፕሊሙዝ የምትባል ከተማ አለች። በኖርዝ ያላችሁ ሰዎች ፕሊሙዝን ማየት ይኖርባችኋል። ፕሊሙዝ በጣም ከምታወቀው በመርከቡ ሲመጣ እንትን አልነበረም፣ ፖርት አልነበረም። ስለዚህ አለት ላይ ነው ያረፉት። በአለት ድንጋይ፣ ትልቅ ድንጋይ ነበረች፣ እሷን እየረገጡ ነው መሬት የሄዱት። እሷ በፕሊሙዝ ትገኛለች። እና እንደ ሄሬዲቲ እንደ ታሪክ ብዙ ሰዎች የወላጆቻችን የመጡበት ነው እያሉ እየቆረሱ ስለጨረሷት የእኔ ቁመት ደርሳለች። አሁን መንግስት፣ ኮንግረስ በፌዴራል እንደ ታሪካዊ ድንጋይ ስላረጋት አሁን ማንም ሰው ሊቆርሳት አይችልም፣ ማንም ሰው ሊነካት አይችልም። ጥሩ ቦታ ናት፣ ሄዳችሁ ማየት ይኖርባችኋል። የማሳቹሴትስ ታክስ በጣም ኮምፕሊኬትድ ነው። እሱም እንግዲህ ለሬዚደንት እንኳን ማለት ብዙ ዲዳክሽን የሌላቸው የሚደርስላችሁ አርብ ገደማ ነው፣ ጃንዋሪ 27 ይሆናል ማለት ነው። ስለዚህ በዚያ በኩል ያላችሁ ትንሽ መቆየት ሊኖርባችሁ ነው ማለት ነው። የኒውዮርክ ሊትል ቢት ኮምፕሊኬትድ ነው። እንዲያውም አንዳንዴ የካውንቲም ታክስ አለው፣ የትምህርት ቤትም ታክስ አለው። ካውንቲያችሁን ማወቅ ይኖርባችኋል፣ የስኩል ዲስትሪክት ማወቅ ይኖርባችኋል። ፎርሙ በጣም ኮምፕሊኬትድ ነው። ብዙ ጊዜ ሰርተነዋል የብዙ ወንድሞቻችን። የኒውዮርኩ በ23 ጃንዋሪ ያልቃል። ስለዚህ ያቺ የመጀመሪያውን IT-201 የምትባለው ፎርም ቤዚክ ዋናት እሷ በ23 ሰኞ ታልቃለች ማለት ነው። እስቲ ትንሽ ልጨምራችሁ እንጂ ብዙ ስቴቶች ናቸው ያሉት፣ ግን በብዛት ህዝባችን ያለበት ሜሪላንድ። የሜሪላንድም መጠነኛ ነው፣ ይህን ያህል ኮምፕሊኬትድ እንደ ኒውዮርክ፣ ማሳቹሴትስ እና ካሊፎርኒያ አይሆንም። ቀለል ያለ ነው። እሱም መሰረታዊ የሆነው ፎርሙ 502 ለጃንዋሪ 23 ይደርሳል። ስለዚህ በ23 ከሌላው ጋር ተስማምቷል ማለት ነው። ቨርጂኒያ እሱም በጣም ብዙ ኮምፕሊኬትድ እንኳን አይደለም፣ ግን እንደ ጆርጂያ ቀላል አይደለም። እሱም 760 ይባላል። እሱም ራሱ በጃንዋሪ 23 ሊደርስላችሁ ነው። አይ ቲንክ ከዚያ በበለጠ እሺ፣ አይ ቲንክ የሚኖሰተም በ27 ነው የሚደርሰው። ብዙ ኮምፕሊኬሽንም የለው፣ ቀለል ያለ ነው። ለሲ ሌሎችን ግን አዎ። ስለዚህ በመሰረቱ በጠቅላላው ምንድን ነው የምላቸው ያለው የብዙዎቹ ከሰኞ እስከ አርብ ድረስ ሬዲ ይሆናል ማለት ነው። ሬዲ ይሆናል የምላቸው ያለ ኤሌክትሮኒክ ፋይሊንጉ ነው። ሚኒንግ ኤቭሪቲንግ ተሳክቷል ማለት ነው። አንዳንድ ፎርሞች ሊኖሩ ይችላሉ። አንዳንድ ፎርሞች ካልተዘጋጁ ለመላክ አትችሉም። በየጊዜው አፕዴት አደርጋችኋለሁ። ለምሳሌ በመጣው ሳምንት ደግሞ እነዚህ የቀሩ ፎርሙ ያላቸው ምን ምን እንደተዘጋጀ እነግራችኋለሁ ማለት ነው። እሺ፣ እንግዲህ ስለ ታክሱ እዚህ ጋር ላቆመው። አንዳንድ ጥያቄዎች ካላችሁ እንግዲህ እንደነገርኳችሁ 404-919-1472 ደውሉልን። እስቲ እንደገና ሙዚቃ ላጫውትና ተመልሼ እመጣለሁ። እናንተም ጥያቄ ካላችሁ ተዘጋጁ። እሺ ሞቅ ያለ ዘፈን ነበር ትንሽ እስከም ወርጃለሁ ማለት ነው። እንግዲህ ባለፈው ጊዜ እንደጀመርኩላችሁ የትራዲሽናል አያሬ እና ሮት አያሬ ተቀራራቢነት አላቸው ልዩነትም አላቸው። ሁለቱም ስራቸው ተመሳሳይ ነው። ሪታየር በመናረግበት ጊዜ የተቀመጠ ገንዘብ ስላለን ገንዘቡን ተጠቅመን ኑሯችንን እናስተካክል ነው። እዚህ ሀገር ያላስቀመጡት አይገኝም። እዚህ አሜሪካዊ በመሆናችን ምንም ነገር የሚሰጠን ብዙ ነገር አይኖርም እርዳታ ካልሆነ በስተቀር። ስለዚህ ገና እርጅና ሳይመጣ ለሮዝ አያሬ ወይም ደግሞ በትራዲሽናል አያሬ ማስቀመጡ ለእኛም ለቤተሰባችንም ለልጆቻችንም ያገለግላል ማለት ነው። አሰራራቸው እንደዚህ ነው። ትራዲሽናል አያሬ አሁን እናስገባዋለን፣ የምናወጣው ግን ሪታየርመንት ስንደርስ ማለት ነው። እና አሁን ስናስገባው ከደሞዛችን ወይም ደግሞ ከኢንካማችን ተቀንሶ ኢንካም ታክስ አንከፍልበትም። የምንከፍለው ስናወጣው ብቻ ነው። የምናወጣው ደግሞ በተወሰነ ጊዜ ለሪታየርመንት በምንደርስበት ጊዜ ነው እንጂ ከአምስት ዓመት በኋላ ከሶስት ዓመት በኋላ ልንወስደው አንችልም። ስለዚህ የትራዲሽናል አያሬ አሁን አስቀምጠ ነው ኋላ ነው የምንከፍልበት። ሮት አያሬ ደግሞ የተለየ ነው። ሮት አያሬ አሁን እናስገባለን፣ ስናስገባ ኢንካም ታክሱ ይከፈልበታል። በምናወጣበት ጊዜ ግን በጣም ቢያድግ 5 ሳንቲም ኢንካም አንከፍልም። ለምሳሌ አሁን ያስቀመጥነው 5000 ብር ከ15 ወይም 20 ዓመት በኋላ 50000 ቢደርስ 50000ን ይዘን ነው የምንሄደው። ምክንያቱም አስቀድመን ግብር ስለከፈልንበት ነው። ብዙውን ጊዜ የትኛው ነው የምንመርጠው የሚል ጥያቄ ይቀርባል። ተማውቅ አይቻልም። እንደፈለጉታችን እናረጋለን። ምክንያቱም አንዳንዴ ትራዲሽናል አያሬ ጥሩ ነው፣ አንዳንዴ ደግሞ ሮት አያሬም ጥሩ ነው። እንደ ሁኔታው ነው ማለት ነው። የትራዲሽናል አያሬ ትርፍ በምናገኝበት ጊዜ ኢንካሙ የምንወስደው ስለሆነ ለትርፉ እንከፍልበታለን ማለት ነው። ስለዚህ አሁን 5000 አስቀምጠን ከ20 ዓመት በኋላ 50000 ቢደርስ የ50000ን እንከፍላለን ማለት ነው። የሮት አያሬ ግን ምንም አንከፍልበትም። እንግዲህ ባልና ሚስት ከሆን ሁለታችን አንድ ትራዲሽናል አያሬ ለመክፈት አንችልም። ነው ለየብቻችን የምንከፍለው። ምን ከፍተው ሴትዮዋም ለብቻዋ ባልየውም ለብቻው ማለት ነው። ምክንያቱም አንድ ነገር በሚሆንበት ጊዜ ማከፋፈሉ መንግስት ችግር ይደርስበታል። ስለዚህ ስናስገባ የሚስት ለብቻው ነው፣ የሴት ምን የባል ደግሞ ለብቻው ነው። እና በሚወጣበት ጊዜ የባሉ ለብቻው ይሰጠዋል፣ የሚስቱ ደግሞ ለብቻው ይሰጣታል ማለት ነው። ስለዚህ ይሄ ትራዲሽናል አያሬ የምናስገባው በግላችን ነው የምናስገባው፣ በጋብቻው አይደለም፣ በቤቱ አይደለም የምናስገባው ማለት ነው። ትራዲሽናል አያሬ እስከ 70 ዓመት ተኩል እስኪደርሰን ኮንትሪቢዩት ለማድረግ እንችላለን፣ ለመስጠት እንችላለን። ከ70 ዓመት ተኩል በኋላ ግን አይፈቀድልን። እንዲያውም ያለን እንድናስወጣ እንገደዳለን። ኦኬ፣ እንደገና ልግለጸው። አሁን ለምሳሌ ሁለት ባልና ሚስት የብቻቸው ትራዲሽናል አያሬ አስገቡ። እድሜያቸው 70 ዓመት ተኩል ከሆነ ሊያስገቡ አይችሉም፣ ሊያስወጡ ብቻ ነው የሚችሉ። የሚያስወጡት አንደኛ ላምሳም ሊያወጡት ይችላሉ፣ በአንድ ጊዜ ሊያወጡት ይችላሉ። ከፈለጉም አያሬስ እድሜያችን ይገምተውና እንግዲህ ለመገመት ያዳግታል። ጄኔቲክስ፣ ሄሬዲተሪ፣ የወላጅ ምናምን ታሪክ ከተነገርን በኋላ ነው የሚወስኑት። 20 ዓመት ለምሳሌ ለመኖር እንችላለን ብሎ ቢገመት ያ የቀረው በሙሉ ያለው ትራዲሽናል አያሬ ወደ 20 ዓመት ይከፈልና በየዓመቱ ይህን ያህል ትወስዳለህ ተብሎ ያስገድደናል ማለት ነው። ስለዚህ ከ70 ዓመት በኋላ መውሰድ እንዳለብን ነው። አንወስድም ካልን ግን እንቀጣለን፣ ፔናልቲ አለው። ለነገሩ ማንስ ገንዘብ እምቢ ይላል? እምቢ ያለ ሰው ምን ያይቻለቅ። ለምንድን ነው አንዳንዴ በአንዴ የማናወጣው? ምናልባት ልናጠፋው ስለምንችል፣ ሽምግልናውም ስላለ አንዳንዴ አንጎላችንም ትክክል ላይ ሰራ ይችላል፣ የአእምሮ ህውከትም ሊኖረን ይችላል። አንዳንድ ነገሮች ሊኖሩን ስለሚችሉ በየጊዜው እንድናወጣ እናደርጋለን። ሌላ ኦፍኮርስ ያምሮ ህከት ካለ በኮርት ይወሰንና ሌላ ሰው ነው ካስተዲዮን የሚወስደው ሌላ ሰው ነው እንትን የሚያረጋው የሚወስደው የሚያወጣው እንደውም አንዳንዱ ክላይንቶቻችን በሽተኛ በመሆናቸው ኮርት ሰው መድበውላቸው ኢንካም ታክሳቸው እንኳን የሚያሰሩላቸው እነዚያ የወሰዱ ሰዎች ናቸው እዚህ ሀገር በኮርት ነው የሚወሰነው ስለዚህ ያምሮ ህከት ካለው ዘመዶች ወይም ደግሞ የቅርብ ቤተሰብ እንዲወስድ ይደረጋል እነሱ ያወጡታል ማለት ነው ሮት የሚለው ስም የመጣው የደሌዌር ሴኔተር የነበረ ነው ሀሳቡን ያቀረበው ስለዚህ በሱ ምክንያት ነው እንትን ያለው ማለት ነው ትራዲሽናል አይአርኤ የት ይከፈታል ብንል ብዙ ቦታ ነው የሚከፈተው አንደኛ በመስሪያ ቤታችን ልናደርገው እንችላለን ሁለተኛ ደግሞ የግል ባንኮች ደግሞ አላቸው ለምሳሌ ዌልስ ፋርጎ አለው ባንክ ኦፍ አሜሪካ አለው ቢቢአይ ኦር ቢቢቲ አለው እያንዳንዱ ባንክ አላቸው ማክሲመም እና ሚኒመሙ በየአመቱ ነው የሚወሰነው እነሱ ጋር ለማስቀመጥ እንችላለን ስለዚህ የትራዲሽናል አይአርኤ አድቫንቴጁ ምንድነው አሁን ያስቀመጥ ነው በሚያድግበት ጊዜ እናወጣዋለን ማለት ነው የሚበዛው ጊዜ ያድጋል አሁን እንደ 20 አመት 15 አመት 30 አመት የሰሩ በተለይ በትንሽም ጀምረው ጥሩ የሆነ አማውንት ያከማቹ ወንድማሞችና እህቶች አሉን ስለዚህ ሁሉ ጊዜ እነዚህ እድሎች በሚከፈቱበት ጊዜ እኛ ራሳችን መጣር አለብን ምክንያቱም ያሁን ያስቀመጥነው አገልግሎት ስላለው ነው የትራዲሽናል አይአርኤ ሚኒማም ልናወጣው የምንችለው ወደ 60 አመታችን ሲሆን ነው ገና ሪታየርመንት ሳንገባ 59 ተኩል አመታችን ሲሆን ያለ ቅጣት ያለ ፔናልቲ ለማውጣት እንችላለን ማለት ነው ኦፍ ኮርስ ሪታየር ካደረግን ግን አቴኒ ታይም ልናወጣው እንችላለን ማለት ነው እንግዲህ ይሄ የምናስገባው አጋጣሚ ባልየው ወይም ሚስቱ ብትሞት ቤኔፊሻሪዎቹ ይወስዱታል ማለት ነው እሱም በኮርት ነው የሚወሰነው እና አእምሯችን ከታወቀ የአእምሮ ህውከት ካለን ችዝ በጣም አስቸጋሪ ነው ግን ብዙ እንደሚያጋጥም ነው የሚታየኝ ያለ በእኛ ህብረተሰብ ሳይሆን በሌላውም በእኛም ህብረተሰብ እየታየ ነው እንግዲህ ሳይለንት ኪለር ነው የሚባለው አይታወቅም ጤነኛ የነበረ ሰው ጤነኛ መስሎ ኋላ ግን አንዳንዴ ይነሳበታል ማለት ነው እንደዚህ በሚሆንበት ጊዜ ዘመዳሞች ኮርት ከሰው ትራስቲ ያቋቁማሉ ትራስቲው ራሱ ማኔጅ ያደርገዋል ማለት ነው ስለዚህ ትራዲሽናል አይአርኤም ቢሆን ሮት አይአርኤም ቢሆን ባለቤቱ የአእምሮ ህውከት ካለው ካመንበት አንዳንዴ ሊጠፋ ስለሚችል መከታተል እንዳለብን ነው እና ከኮርት ሀውስ ተከሶ ትራስቲ ይደረግበታል አንድ ታሪክ ልናገር ፈልጋለሁ እዚህ የሆነ ነው እስቲ ኢትስ ኦሬገን ነው አክቹዋሊ የሆነ አሜሪካዊ ናት ቺ ሴትዮ ትልቅ ናት ሺዝ አባውት 80 ምናምን ነበረች እና ያላትን ኢንቨስትመንት በሙሉ እያወጣች ተጠፋው ነበር እና ብቻው ደግሞ ስለምትኖር የፈለገችውን ነበር ኢንፋክት በቤቷ ሁሉ ብድር ወስዳ ቤቱ ሁሉ ይወሰድ ነበር እና ምንድነው ግን የሚሉት ስለማንከታተላት የነበረ ይሄን የመሰለ ጥፋት ስታረግ አናውቅም ነበር ነው የሚሉት መጨረሻው ያላት በሙሉ ትራዲሽናል አይአርኤም ይሁን ሌላውን በሙሉ ከተወሰደ በኋላ ቤቷ ሁሉ ባንክ ሊወስደው ብለው ቤተሰቦች አዋጣው በሳምንት ወደ 90,000 አዋጥተው ነው ቤቱ ፕሪዘርቭ ያቆዩት ምክንያቱም ከወላጆቻቸው የወረሱት ቤት ስለነበረ ታሪካዊ ቤት ስለሆነ ከመቶ ዓመት በላይ ፋሚሊው ስለያዘው እንዳይሸጥ ብሎ ማለት ነው ስለዚህ ምን እያልኩኝ ነኝ በሁላችን ይደርስ ይችላል አንዳንዴ ወንድሞቻችንና እህቶቻችን አንዳንድ ነገር ሲታይ ሁልጊዜ ዲስካስ ማድረግና መወያየቱ በጣም ጥሩ ነው ምክንያቱም የአእምሮ ህውከት አንዳንዴ አይታወቅም ሳይለንት ኪለር የሚባለውም አእምሮ ህውከት እንዳላቸውም አይታወቅም ስለዚህ መከታተል እንዳለብን ነው ብዙ ለምሳሌ አንድ መስሪያ ቤት እየሰራን ቆይተን እዚያ ትራዲሽናል አይአርኤ ካለን ከመስሪያ ቤቱ ከወጣን ከስራው ከወጣን ወደ ሌላ ባንክ ለመውሰድ ይቻላል ለምሳሌ ነገሩ ሁሉም ትራዲሽናል አይአርኤ ባንክ ላይ ነው የሚቀመጠው በኩባንያው ስም እየሄዳችሁ ነው እንጂ ባንክ ነው የሚያስገባው ሌላ ቦታ የሚቀመጥ የለም
እና ወደ ላስ ተወስዱት ሮል ኦቨር ይባላል። ሮል ኦቨር ማለት ምን ማለት ነው? ለምሳሌ ያከማችሁት 30,000 ቢኖራችሁ እና ከስራ ስለወጣችሁ መስሪያ ቤቱ ስለዘጋ ወይም ስራው ስለዘጋ ከዛ አውጥታችሁ ፎርም አለ፣ ሁለት ፔጅ ያለው ፎርም አለ። እሱን ሞልታችሁ ትልኩታላችሁ። ከዚያ በኋላ ይላክላችኋል ወደ ባንክ። ወደ ሌላ ባንክ በመታበግበት ጊዜ ሮል ኦቨር ይባላል፣ ታክስ የለውም። ሮል ኦቨር ፎርም ይሰጣችኋል፣ እንደ 1099 at the end of the year ይሰጣችኋል። መሀል ላይ ወደ ሌላ ባንክ እንዳገባችሁት የሚያሳያለ አንድ ቦታ ጂ የሚላለው፣ ጂ ካለ ሮል ኦቨር ነው ማለት ነው። ታክስ አትከፍሉበትም ማለት ነው። እስቲ ትንሽ የተናገርኩ ይመስለኛል። አንድ ሙዚቃ ደግሞ ላንተ ለሰማችሁ።
በሉንጂ 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 ልቤን ይዞት ሄዷል ከለጂ።
ትንሽ ዘፈኑን አቋርጠውና ምን አይነት ቴክኖሎጂ እንደምንጠቀም ያለን አሁን ልንገራችሁ። አንደኛው ዘፈን ያዘፈንኳት መስሪያ ቤቴ ውስጥ ያለው ኮምፒውተር ነው፣ ሪሞት አክሰስ አድርጌ ነው ያዘፈንኳት። ሁለተኛው ያዘፈንኩት ከሲዲ ነው። ሲዲው በሌላ ኮምፒውተር ጋር ተገናኝቶ ድምፁ ያሰማል። ከዚያ ኮምፒውተር ደግሞ ወደ ሌላ ኮምፒውተር፣ ወደ ፕሮግራም ወዳደረግነው ኮምፒውተር በውስጥ ለውስጥ ሄዶ እየሰሩ ናቸው። ሶ ፊቴ ላይ አሁን ብዙ ኮምፒውተሮች አሉ፣ ሲዲ አለ፣ ካስቸገረ ደግሞ ቴፕ አለ። እነዚህ ግን በሙሉ ስለተያያዙ አንደኛው ማዘፍነውን ሌላው ኮምፒውተር ፒክ ያደርገዋል። አሁን ብፈልግ ወደ መስሪያ ቤት ሂጄ ያለውን ዘፈን ላዘፍን እችላለሁ። በመጨረሻ ደግሞ አሰማችኋለሁ ኦፊስ ካለው ነው። እኔ ግን ሌላ ቦታ ነው ያለሁት፣ ኦፊስ አይደለም ያለሁት። እሺ፣ ዘፈኗን ልቀጥላት። ግን ቴክኖሎጂ ምን ያህል ግሩም እንደሆነ ለመንገር ነው።
ፍቅር ሊባ ነው የማውደድ የፍቅር ሊባ ነው የማውደድ ልቤን ይዞት ሄዷል ከመንገድ። I'm not going to be able to do that.
እሺ አበበች ዲራራ የምትዘፍናት በሉ እንጂ የምትል የቆየ ዘፈን ነበረች። ትንሽ እንግዲህ ልቀጥለውና traditional IRA 59 ዓመት ተኩል ሲሆን withdraw ካረግነው ፔናልቲ ያለው። ስለዚህ ከ59 ተኩል እስከ 70 ተኩል ድረስ ለማውጣት እንችላለን። ታናውጣም ልናቆየው እንችላለን። ከ70 በኋላ ግን መንግስት ወስኖ ይሄን ያህል አማውንት በየአመቱ ማውጣት አለበት የሚል ይለናል ማለት ነው። ትራዲሽናል IRA አይወጣም እንለዋለን እንጂ አንዳንድ ችግሮች በሚፈጠርበት ጊዜ ፔናልቲ ሳይኖረው ልናወጣው እንችላለን። ከ59 ተኩል ከ59 አመት ከ6 ወር በፊት ካወጣ ነው 10% ፔናልቲ ያለው። ኢንካም ታክስ ደግሞ ያስከፍሉናል። ግን ፈርስት ታይም ሆም ባየር ኮን ለመጀመሪያ ጊዜ ቤት ምንገዛ ለመጀመሪያ መሆን አለበት። ለምሳሌ አንድ ሰው ቤት ገዝቶ እንደገና ቤቱን ሽጦ አፓርትመንት 10 አመት ቆይቶ ቤት ቢገዛ ፈርስት ታይም ሆም ባየር አይባልም። ፈርስት ታይም ሆም ባየር የሚባለው ለመጀመሪያ ጊዜ በታሪኩ መግዛት አለበት። እና የሚያገኘው ክሬዲት አለ ቀጣትም አይሰጠው። ሌላው የትምህርት ሁኔታችን ወይም ደግሞ ለትሬኒንግ ለናውለው ከሆነ ገንዘቡ ፔናልቲ የለውም ክሬዲት ደግሞ ይሰጡናል ማለት ነው። ና ሌላው ደግሞ ሜዲካል ነው። እንዳጋጣሚ መጥፎ በሽታ ቢያጋጥመን እንዳጋጣሚ ብዙ ወጪ የሚያስፈልግ እንትን በሽታ ከያዘን ለበሽታው ህክምና ካዋል ነው ክሬዲት እናገኝበታለን ፔናልቲ የለውም። ስለዚህ ስታወጡት ምክንያቱን ማወቅ ይኖርባችኋል። ክሬዲት የምታገኝበትና የማታገኝበት መሆናችሁን ከባንካችሁ ጋራ መወያየት ይኖርባችኋል። ምክንያቱም ታክስ ሪተርኑ በምታዘጋጅበት ጊዜ ልዩ የሆነ ፎርም አለው ና ፎርሙ ይሞላል። ከታክሳችሁ ጋራ ነው ተያይዞ የሚሄደው። ክሬዲቱ ወዲያው ነው የሚታየው ወዲያው ይሰጣችኋል ማለት ነው። ስለዚህ እነዚህ የመሰሉ ነገሮች ከትራዲሽናል IRA ፈርስት ታይም ሆም ባየርስ ናችሁ ለዳውን ፔመንት የምታውሉት ከሆነ ወይም ደግሞ ትሬኒንጋችሁንና ትምህርታችሁን ለመቀጠል ለማደግ ብላችሁ ከትራዲሽናል IRA ካወጣችሁ ፔናልቲ ያለው ክሬዲት የሚሰጣችሁም ይኖረዋል። እንዲሁም ደግሞ ለህክምና። ስለዚህ ሁልጊዜ ምንድን ነው የምላችሁ ያለው ጥሩ አካውንታንት ያስፈልጋችኋል። አካውንታንታችሁ አንድ ጊዜ ብቻ ሰርቶ የሚኖር አይደለም መኖር አለበት። ችግር በሚያጋጥማችሁ ጊዜ የምታማክሩት መሆን አለበት። ምክንያቱም ብዙ ነገሮች በአመቱ ውስጥ ብዙ ነገር ነው የምንሰራው እና ሁሉም ከገንዘብ ጋር የተያያዙ በመሆናቸው የታክስ ጉዳይ አለበት ማለት ነው። ስለዚህ እንደገና መልሼ ልነግራችሁ ነኝ ትራዲሽናል IRA እስከ 59 ተኩል 59 ዓመት ከ6 ወር በኋላ ልናወጣው እንችላለን። እስከ ሪታየርመንት አንቆይም ማለት ነው። ቢኮዝ አንዳንዶቻችን በ66 ነው የምንወጣው አንዳንዶቻችን ደግሞ በ67 ነው የምትወጡ። እነዚህ ስለዚህ መቼ እንደምትወጡት ላይወስነው ይችላል። የሚደረገው ግን ምንድነው የትራዲሽናል IRA ከሆነ 59 ዓመት ከ6 ወር ካወጣችሁት ኖ ፔናልቲ ኢንካም ታክስ ብቻ ነው የምትከፍሉት ማለት ነው። ካልሆነ ግን ፔናልቲ ትከፍታላችሁ። ሌላው ደግሞ እስከ 70 ነው ልታቆዩት የምትችሉ 70 ዓመት ተኩል እስኪሆናችሁ ድረስ ነው ልታቆዩት የምትችሉ። ከዚያ በኋላ ግን መንግስት ያስገድዳችኋል ይሄን አማውንት በየአመት መውሰድ አለብህ ይላል። ቢካላችሁ ትቀጣላችሁ። ለነገሩ ቅድም እንደነገርኳችሁ ኢምቢ ያለ ሰውም አይቻላቅም እኔ በሙሉ በደስታ ነው የሚወስዱት። እስቲ አሁን ትንሽ ዘፈን ላሰማ መሰለኝ። አሁን ኦፊስ ያለው ኮምፒውተር ነው የሚጫወተው ያለ ሌትስ ኦቨር ሂር Neil. Okay, here we go. Yeah, go ahead. እስቲ ሰዓታችን ትንሽ ያነሰ በመምጣቱ በትራዲሽናል አይአርኤ እና በሮት አይአርኤ ያለው ልዩነት ልገልጽላችሁ ነኝ። ሮት አይአርኤ ታክሱ የሚከፈለው ወዲያው ነው። ትራዲሽናል ግን ስናወጣው ነው። ስናወጣው ከ59 ተኩል በፊት ከሆነ ከነ ፔናልቲው 10% ነው ፔናልቲው እንከፍላለን። ከዚያ በኋላ ከሆነ ግን ከ59 ዓመት በኋላ ካወጣ ነው ግን ፔናልቲ የለውም። ስለዚህ እስከ ጥሮታ ማንቆይም ማለት ነው። ምን ያህል ነው ኮንትሪቢዩት የምናደርገው ብንል ሮታሬ የራሳችን ገንዘብ ስለሆነ ሚኒማም አንዳንዱ ጥቂት ዓመታት አላቸው እንጂ አት ኤኒ ታይም ብናወጣው ፔናልቲ የለውም። ሮት አይአርኤ ቢኮዝ ግብር ስለከፈልንበት ነው። ትራዲሽናል አይአርኤ ግን ፔናልቲ አለው፣ ምክንያቱም ገደብ አለው፣ ምክንያቱም ታክሱ ገና አልተቀነሰም። ሌላው ሮት አይአርኤ በ59 ተኩል ልናወጣው እንቻለን አክቲቭ ከነበረ ማለት ነው። ትራዲሽናል አይአርኤ anytime ልናወጣው እንችላለን ፔናልቲ አለው። ፔናልቲ የሌለው ግን ከ59 እስከ 70 ሲሆን ነው ማለት ነው። ሌላው እንኳን ብዙ እንትንም የላቸውም፣ ብዙ ልዩነት የላቸውም፣ ተመሳሳይ ናቸው። ስለዚህ አሁን ምንድነው ምላችሁ ያለ ትራዲሽናል አይአርኤ አስቀድመን ነው ምንከፍለው፣ ትራዲሽናል አይአርኤ ኋላ ስናወጣው ነው ምንከፍለው ታክሱ። ሮት አይአርኤ ግን ወዲያው ነው ምንከፍለው። ልዩነቱ ትርፍ በመናገኝበት ጊዜ ሮት አይአርኤ ምንም አይነት ታክስ የለውም። 5000 የገዛናት 50000 ብትገባ የ50000 ታክስ አንከፍልም። ኦልሬዲ 5000 ከፍለን ጨርሰናል። ግን ትራዲሽናል አይአርኤ አስገብተን 5000 የነበረችው 50000 ብናገባት ከ20 ዓመት በኋላ ማለት ነው ለማውጣት ምንፈልግ ለ50000 ነው ታክስ ምንከፍለው። ለ5 አይደለም ምንከፍለው፣ ለምናወጣው አማውንት ምንከፍለው። ቀደም ብለን ካወጣነው ደግሞ ታክሱ ብቻ ሳይሆን ምንከፍለው ፔናልቲም እንዲያውም 10% ይጨምራል። 10% ፔናልቲ እንዳይጨምር ምን ማድረግ አለብን? ሁልጊዜ ማየት ያለብን የምናወጣው ለምንድን ነው? ቤት ለመግዛት ነው? ለህክምና ነው? ለትሬኒንግ ነው? እነዚህ ታክስ ማያስከፍሉ ወይም ፔናልቲ ማያስከፍሉ ነገሮች ናቸው። ታክሱ ግን አይቀርም፣ መከፈል አለበት። ምክንያቱም ትራዲሽናል አይአርኤ ታክስ ሳንከፍል ስለገዛ ነው ነው። እስቲ እንግዲህ ስለ ትራዲሽናል አይአርኤ እና ስለ ሮት አይአርኤ በከፊል ገልጫለሁ። ጥያቄና አስተያየት ካላችሁ ዛሬ ብዙ ሰውም አልደወለም፣ ስልኩ ሜይ ቢ አይሰራም ነው። ይሰራል፣ ስልኩ ይሰራል። እስቲ ለምን ቴስት ይሰራል፣ ስልኩ እየሰራ ነው። ሰው ብቻ ነው የማይደውለው ያለ። እሺ ደውልልን። እንግዲህ በሚመጣው ሳምንት ደግሞ የዚህ እንትን ምንድን ነው የማደርገው፣ ባለፈው ሳምንት ገልጬላችኋለሁ። አንዳንድ የቤት ሞርጌጃችን መክፈል ካቃተን ስቲል ሞዲፊኬሽኑ እየሰራ ነው። ሎን ሞዲፊኬሽን እየሰራ ነው፣ የሚቆምም አይመስለኝም። ትራምፕም ቢሆን አያቆመውም፣ ቢኮዝ የባንክ አገልግሎት ነው። አንዳንድ ነገሮች ሊቀይር ይችል ይሆናል፣ ግን አይቀየርም። ስለዚህ የቤት ጉዳይ ካላችሁ ማለት ሞርጌጃችሁ ወለዱ በጣም ከፍ ያለ ከሆነ ወይም ደግሞ የምትከፍሉ ከአቅም በላይ ከሆነ ሞዲፋይ ያደርጉታል። ሶስት አይነት ሞዲፊኬሽን ሊያደርጉለት ይችላሉ። አንደኛው ሞዲፊኬሽን ምንድን ነው የሚያደርጉት? 10 ዓመት ከቀራችሁ ወደ 20 ዓመት ሊዘረጉት ይችላሉ፣ ወደ 30 ዓመት ሊዘረጉት ይችላሉ፣ ወደ 40 ዓመት ሊዘረጉት ይችላሉ። ወደ 40 ዓመት በሚዘረጋበት ጊዜ ብዙ ሰዎች ይደነግጣሉ። እንዴ ከእንግዲህ በኋላ እንዴት 40 ዓመት እንዴት ከፍላለሁ ምናምን ነው። ሎን ሞዲፊኬሽን አንድ ቦታ ላይ አይቆምም። ሎን ሞዲፊኬሽን እንደ ሌላው በየ ጊዜው ለመቀየር ይቻላል። ለምሳሌ አሁን ሎን ሞዲፊኬሽን አድርጋችሁ ያላችሁ እዳ ወደ 40 ዓመት ቢዘረጋ ከ2 ዓመት ወይም ከ3 ዓመት በኋላ ወይም ከ1 ዓመት ተኩል በኋላ እንደገና ሞዲፋይ አድርጋችሁ ወደ 20 ለማምጣት ትችላላችሁ። ስለዚህ ጥቅሙ ምንድን ነው? ጥቅሙ ምንድን ነው? አሁን ያለንን የኢኮኖሚ ችግር ያራዝምልናል። በሚያራዝምበት ጊዜ የምንከፍለው ክፍያ ወይም ሞርጌጅ አነስተኛ ይሆናል ማለት ነው። ለምሳሌ 1000 የነበረው ጥሩ አጋጣሚ ከመጣ ወደ 500 ወደ 600 ይገባል ማለት ነው። 400 ሴቭ እናደርጋለን ማለት ነው። ስለዚህ
ያ ሁኔታ 40 አመት ይቀጥልና ከአንድ አመት ከሁለት አመት የኢኮኖሚ ሁኔታ የኢንካማችን ጉዳይ ከተሻሻለ እንደገና ሞዲፋይ ለማድረግ ይችላል። ስለዚህ ሞዲፊኬሽን አደረግን ማለት አንዴ ስታክ አደረግን ማለት አይደለም፣ ይቀያየራል። እና እቺ ካንሴፕት በደንብ አርጋ እንድትገባን ያስፈልጋል። ብዙ ሰዎች ይደነግጣሉ፣ እንዴት አርጊ 40 አመት ቆያል ነው? 40 አመት ቆያል አልተባለም። ለ40 አመት ይዘረጋና ከዚያ በኋላ ደግሞ ሌላ ሞዲፋይ ስታደርግ ወደ 10 አመትም ለማምጣት እንችላለን፣ ወደ 20 አመት ለማምጣት እንችላለን፣ ወደ 30ም ለማምጣት እንችላለን። ሞዲፊኬሽን ሁልጊዜ የሚሆን ነገር ነው እንጂ አንዴ ላይ የሚቆም ነገር አይደለም። ኦኬ፣ እሱ አንዱ ነው። ሌላው ብዙም ጊዜ እንኳን አያጋጥመኝም እንጂ ዲፈርመንት የሚባል ፎርቢራንስ የሚባል አለ። አሁን ጊዜው ስለቸገረኝ ለሶስት ወር ወይም ለስድስት ወር ፋታ ስጠኝም ይባላል። ያረጉታል፣ ያረግነን። አሁንም ምንድን ነው የሚያረጉት? ለምሳሌ ስድስት ወር ፎርቢራንስ ከሰጡን የስድስቱን ወር በሚቀጥለው 12 ወር ከስድስት ወር በኋላ ማለት ነው እንድንከፍለው ያደርጉናል። ወይም ደግሞ ወደ 20 ዓመት ይበትኑትና ትንሽ ጨምረው ያስከፍሉናል ማለት ነው። ሁልጊዜ ወርካብል ነው፣ ኦፕሽኑ ይሰጡናል። ኦኬ፣ ይሄኛውን ካረግንልህ እንደገና በሚቀጥለው 12 ወር ወይም ደግሞ በሚቀጥለው 2 ዓመት ይህን ያህል ቢሆን እንችለዋለህ ወይ የሚል ጥያቄ ይጠይቁናል። እና በጥያቄ መሰረት እንችላለን ካል ያደርጉታል። ስለዚህ ሁልጊዜ ከመነጋገር ነው መፍትሄ የምናገኘው። መፍትሄ ልናገኝ የምንችለው ኦንሊ ስንነጋገር ብቻ ስለሚሆን ሁልጊዜ ከአካውንታንታችሁ ጋር መነጋገርና አካውንታንቱ መፍትሄው ይሰጠናል ማለት ነው፣ ከባንኩ ጋር ተነጋግሮ ማለት ነው። ስለዚህ ስቲል እየሄደ ነው። ትንሽ ሙዚቃ ለምሰማና ተመልሼ እመጣለሁ።
Thank you.
እሺ ትንሽ ስለ ቲኬ ሻው ልግለጽላችሁ ዘፈኑን አላመጣዋለሁ። የቲኬ ሻው ባለፉት አሁን ወደ 6ኛ ወራችን ነው ፕሮግራሙን ካሰብ ነው ባለፉት አንድ ወር ከመናምን ብዙ ለውጥ አርገናል። በመጀመሪያ በኦዲዮና ቪዲዮ ነበር ምንታየው እና ኦዲዮና ቪዲዮ በምንታይበት ጊዜ በተለይ ቪዲዮ ፓርቱ አንዳንድ ስልኮች ሊያነሱት ስላልቻሉ ባፈር ያደረገ አስቸገረን። ስለዚህ ምርጫ ያደረግነው ምንድነው የኔን ስዕል እዚያ እናስቀምጣለን። እያየሁት ነው በሌላ ኮምፒውተር እያየሁት ነው ባይዘዋይ እኔ እንደሚታየኝ ይታያችኋል። ንግግሩ ኦዲዮ አርገነዋል። ኦዲዮ ያደረግነው ምክንያት ምንድነው አንዳንድ እንትኖች ሊያነሱት ስላልቻሉ ነው። ስለዚህ በመጀመሪያ አስበነው የነበረ እንደምታዩት ትልቅ ስክሪን ነው ያለው። እኔ በግራ በኩል ነው ያለሁት፣ በቀኝ በኩል ያለው አንድ ስክሪን ለመክፈት ብለን ነበር ያሰብነው። በታች ደግሞ ticketaccess.com የሚለው ኤሪያ call now 404-919-1472 የሚለው ደግሞ አንድ ስክሪን ለመፍጠር አስበን ነበር። በቀኝ በኩል ደግሞ ከማይክሮፎኑ አጠገብ ማለት ነው በታች ሌላ አራት ስክሪን ለመክፈት ነበር ያሰብነው። አራቱ ስክሪን ለመክፈት ያሰብነው ምንድነው በመጀመሪያ እኔ የምናገረውን አንዳንድ ጽሁፎች ለምሳሌ የታክስ ፎርሞች እንዳሳያችሁና እናንተ እያያችሁት እንድገልጸው ነበር። ሌላው በሁለት በኩል በታች ያደረግነው እንግዶች በሚኖሩን ጊዜ እንግዶቹ ከሌላ ሲቲም ቢሆኑ እዚያው አቅርበን ላይቭ እንድታዩት ነበር። ግን ይሄ ሀሳብ ለጊዜው እንዲዘገይ ያርገናል። ምክንያቱም የሚዘገይበት ብዙ ሰው በሴሉላር ፎን ስለሚያዳምጠን ችግር ስላለው ሴሉላር ፎኑ ትንሽ ወደ ላይ ከፍ እስኪል ድረስ ትንሽ መጠበቅ ይኖርብናል። በኮምፒውተር ቢሆን በጣም ጥሩ ነው፣ በታብሌት ቢሆን በጣም ጥሩ ነው። ሁሉን ነገር ለማድረግ እንችል ነበር። ካፓሲቲው አለን፣ ችሎታው አለን። ኦልሬዲ ፕሮግራሙን በደንብ እንትን አድርገነዋል። ግን ምንድን ነው ለጊዜው ሁኔታውን ትንሽ እስኪያድ ድረስ ማለት እነዚህ ሞደርን የሆኑ እንደ አይፎን የመሰሉ እንትኖች ቴሌፎኖች ብዙ ሰው መያዝ ሲጀምር በቀላሉ ለማድረግ እንችላለን። ለዚህ ነው ስዕሌ ቆመው የምታዩት ያላችሁ እንጂ ኦዲዮ ኦፕሽኑ አለን። አክቹዋሊ አሁንም ልናደርገው እንችላለን። ግን ምንድን ነው የህዝባችን ጥቅም ማየት ይኖርብናል። የሚያዳምጠን ህዝብ ምን ያህል ኮምፒውተሩ እንኳን ደህና ነው፣ ሴሉላሩ ምን ያህል ሊያነሳ ይችላል፣ ባፈር በማድረግ አፕሎዲንግ ካፓሲቲው ከፍ በሚልበት ጊዜ እንትን ስለሚወስድብን ነው። ስለዚህ አሁን እንደዚህ ያለ ሁኔታ ለጊዜው እንቆያለን። ከዚያ ግን ጊዜው እንትን ካለ በኋላ እናሳድገዋለን። በአንዴ ደግሞ ለማሳደግ አልፈለግንም፣ ቢካውዝ ብዙ የመጨናነቅ ነገር የሚኖረዋል ማለት ነው። ስለዚህ ይሄ አሁን አጥጋቢ ሆኖ አግኝተነዋል። በተቻለ መጠን ዛሬ ማታ ወይም ደግሞ ነገ አፕሎድ እናደርገዋለን። ስለዚህ አርካይቭስ ደግሞ ሁልጊዜ ማየት እንዳለባችሁ ነው። ቢኮዝ አንዳንዴ ስራ ላይ ሆናችሁ ስለምትሰሙ አንዳንድ ነገር የሚያቋርጡ ነገሮች ይችላሉ። ለማቆም ትችላላችሁ፣ ለመመለስ ትችላላችሁ፣ ፎርወርድ ለማድረግ ትችላላችሁ። በማውስ ወይም ደግሞ በእጃችሁ በታች በኩል ያለውን መሳብና እንትን ማድረግ ነው። ስለዚህ እድገቱ እየቀጠለ ነው። አስተያየታችሁም ብትሰጡን በጣም ደስ ይለናል። እንዴት እንደምትሰሙት ያላችሁን ብትገልጹልን ደስ ይለናል። ስቴሽኑ ኦን በሚሆንበት ጊዜ በስልክ ቁጥር 404-919-1472 ለመደወል ትችላላችሁ። በስራ ሰዓት ሲሆን ግን በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ 404-315-1010 እንደገና ደግመዋለሁ። ትንሽ ደቂቃዎች እንወስዳለን። እስቲ ሙዚቃውን እንስማ። እንግዲህ ለዛሬ ያለን ፕሮግራም እዚህ እናቆየዋለን። ትንሽ ጊዜ ወሰጀ እንደሆነ ከአድማስ ታይም እንዳንወስድ ብለን ነው። አድማስ የሚተባበረን ግለሰብ ወይም ደግሞ ስቴሽን በመሆኑ የእነሱን ፕሮግራም ልንወስድ አንችልም እንጂ ለመቀጠልም እንችላለን። ግን ለወደፊቱ ብዙ ሰዓት ለማድረግ እያሰብነን ምናልባት ቅዳሜም አይሆንም። እንግዲህ በተመሳሳይ ፕሮግራም በሚቀጥለው ሳምንት እስክንገናኝ
ደናውንልኝ ወንድማችሁ ተካከለ ለሳኑ ነኝ ስልክ ቁጥር 404 315 10 10 እሺ ደናው